ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ ጽዮን ግርማ፣ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ።
በሳምንቱ የተከናወኑ አበይት ዘገባዎችን ይዘንላችኋል።
አዲሷ የኢትዮጵያ ፕሬዝዳንት በኃላፊነት ቆይታቸው ዋነኛ ትኩረታቸው ሰላም ማስፈን እንደሆነ ገለጹ።
መንግስትም ሆነ ተፎካካሪ ፓርቲዎች የጋራ ቤት እንደሚገነባ ቤተሰብ እርስ በርስ በመደማመጥ በመፈቃቀርና በመተሳሰብ የሚለያዩንን ጉዳዮች በማስፋት ወደ ጠባጫሪነት ከመሄድ ይልቅ አንድነታችንን የሚያጠናክሩ ጉዳዮች ላይ በማተኮር መሻገር ይጠይቃል።
ለዶክትሬት ማጠናቀቂያ ጥናታቸው ወደ ምዕራብ ጎጃም ዞን ተጉዘው የነበሩ ሁለት ወጣቶችን በግለሰቦች በደረሰባቸው ጥቃት መገደላቸውን ዞኑ አስታወቀ።
በጥቂት ስሜታዊ በሆኑ ወጣቶች ምክንያት ሰባ ዩኒቨርሲቲ ሶስተኛ ዲግሪያቸውን ለጥናት ለማድረግ ትምህርት ቤት ውስጥ ናሙና ይወስዱ የነበሩ ሰዎች ላይ ጉዳት ደርሷል።
የምዕራብ ጎጃም ዞን የመንግስት ኮሚኒኬሽንስ መምሪያ ኃላፊ አቶ አንማው ዳኛቸው ናቸው። ዝርዝሩን ይዘናል። በሌላ ዘገባ የሸገር 102.1 የለዛ የሬዲዮ ፕሮግራም አመታዊ ሽልማት ከሁለት ቀናት በፊት ለስምንተኛ ጊዜ ተካሂዶ ነበር። ሽልማቱን በተመለከተ ዘገባም ይኖረናል።
ነጠላ ዜማ አሸናፊ አድርጎ ሮፍናለ
በደንብ ጊዜ እኮ በሬዲዮ እኮ የፍቅ ዘፈን እንዳይሰማ የተከለከለበት ዘንበር ምናምን ያለ ያለ አድናቆት ያለ ምስጋና ነው ያን ያህል ዘመን ይሰራ ነው እና
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያ ዘገባችን ነው የምናልፈው። አዲሷ የኢትዮጵያ ፕሬዝዳንት በኃላፊነት ቆይታቸው ዋነኛው ትኩረታቸው ሰላምን ማስፈን እንደሆነ ገለጹ። ሀገር ለመገንባትም የሰላም አስፈላጊነትን ከመግለጽ አልፈው በብርቱ ተማጽነዋል። በሌላም በኩል ደግሞ ለዘላቂ ሰላም ዋስትና ያለው ዲሞክራሲ እንደሚያስፈልግ አስገንዝበዋል። መለስካቸው አማሃ ከአዲስ አበባ ዝርዝሩን ይዟል።
በመጀመሪያ የኢትዮጵያ ተወካዮችና የፌዴሬሽን ምክር ቤቶች በጋራ ስብሰባቸው የቀድሞውን ፕሬዚዳንት የዶክተር ሙላቱ ተሾመን የሥራ መልቀቂያ ጥያቄ ተቀብለው አሰናበቷቸው። ከዚያ በመቀጠልም የፌዴሬሽን ምክር ቤት አባላት ጨምሮ ተጋባዥ እንግዶችና የመገናኛ ብዙሃን ሠራተኞች በሌሉበት ዝግ ስብሰባ የሕዝብ ተወካዮች ምክር ቤት ካካሄደ በኋላ ለኢትዮጵያ የመጀመሪያውን የሴት ፕሬዚዳንት ሰይሟል። የሀገሪቱ ጠቅላይ ፍርድ ቤት ፕሬዚዳንት ዳኛ ዳኜ መላኩ ቃለ መሐላውን አስፈጸሙ።
እኔ አምባሳደር ሳህለወርቅ ዘውዴ በዛሬው ዕለት
የኢትዮጵያ
ፌዴራላዊ ዲሞክራሲ ሪፐብሊክ ፕሬዚዳንት በመሆን ስራዬን ስጀምር የተጣለብኝ ከፍተኛ ኃላፊነት በታማኝነት ለመፈጸም ቃል እገባለሁ።
ፕሬዚዳንት ሳህለ ወርቅ ዘውዴ በበዓለ ሲመት ንግግራቸው ስልጣን የተረከቧቸውን የቀድሞውን ፕሬዚዳንት ካመሰገኑ በኋላ ይህ የስልጣን ሽግግር ባህል በሀገሪቱ የስልጣን እርከኖች ከላይ እስከታች ከመንግሥት እስከ ግል ድርጅቶች እንዲለመድ አደራ ብለዋል። ፕሬዚዳንቱ ብዙ ጊዜ ሳያጠፉ ወደ ሥራ ትኩረታቸው ተሻግረዋል። የተጀመረው የለውጥ ጉዞ መመራት የሚኖርበት በሴቶችና በወንዶች እኩል ተሳታፊነትና ተጠቃሚነት መሆኑን በማስገንዘብም በዚህ መንገድ አገሪቱ ከተጓዘች በሁሉም አቅጣጫ እኩልነትን በማስፈን ከኋላ ቀርነት እንደምትላቀቅ ያላቸውን እምነት ገልጸዋል። ይህም ሥራ በምን አይነት ዘዴ መቀጠል እንዳለበት ጠቁመዋል።
ጉዞው ውስብስብና በርካታ ፈተናዎች ያሉበት እንደሚሆንም ይጠበቃል። እነዚህን ፈተናዎች አንዱ ሲገነባ ሌላው በማፍረስ ሳይሆን፣ አንዱ በሰላማዊ መንገድ ሌላው በትጥቅ ትግል ሳይሆን፣ መንግስትም ሆነ ተፎካካሪ ፓርቲዎች የጋራ ቤት እንደሚገነባ ቤተሰብ እርስ በርስ በመደማመጥ በመፈቃቀርና በመተሳሰብ የሚለያዩንን ጉዳዮች በማስፋት ወደ ጠባጫሪነት ከመሄድ ይልቅ አንድነታችንን የሚያጠናክሩ ጉዳዮች ላይ በማተኮር መሻገር ይጠይቃል።
ከተላ አድርገውም ፕሬዚዳንቷ በመንበራቸው በሚቆዩበት ጊዜ ሁሉ ትኩረታቸው በምን ላይ እንደሚያርፍ ከወዲሁ በግልጽ አስታውቀዋል።
ኢትዮጵያዊነትም ከሰላማዊነት ጋር አንድና ያው ለማድረግ በጋራ እንስራ። በሰላም እጦት ዋነኛ ተጠቂዎች ሴቶች በመሆናችን በዚህ የሐላፊነት ቆይታዬ ዋነኛው ትኩረቴ መላው የኢትዮጵያንና የኢትዮጵያን ሴቶችና ሰላም ወዳድ ወንዶችን እንዲሁም በመላው ዓለም የሚገኙ ሰላም ወዳድ የሆኑትን ሁሉ ከጎናችን በማሰለፍ ሰላም በማስፈን ላይ እንድንረባረብ ማድረግ ይሆናል።
ፕሬዚዳንት ሳህለወርቅ ዘውዴ የሰላምን አስፈላጊነት ማስገንዘብ ብቻ አልነበረም የሹመት ንግግራቸው ትኩረት። ከዚያም በላይ ሄደው ኢትዮጵያውያን እናቶች ለልጆቻቸው በሚያቀርቡት ተማጽኖ ድምጸት ለሰላም ተማጽነዋል።
ኢትዮጵያዊነትም ከሰላማዊነት ጋር አንድና ያው ለማድረግ በጋራ እንስራ። በሰላም እጦት ዋነኛ ተጠቂዎች ሴቶች በመሆናችን በዚህ የሐላፊነት ቆይታዬ ዋነኛው ትኩረቴ መላው የኢትዮጵያንና የኢትዮጵያን ሴቶችና ሰላም ወዳድ ወንዶችን እንዲሁም በመላው ዓለም የሚገኙ ሰላም ወዳድ የሆኑትን ሁሉ ከጎናችን በማሰለፍ ሰላም በማስፈን ላይ እንድንረባረብ ማድረግ ይሆናል።
ፕሬዚዳንቷ ሰላም እንዲሁ የሚቆም ወይም የሚገኝ እንዳልሆነም በንግግራቸው አበክረው አስገንዝበዋል። በእሳቸው አነጋገር ሰላም ለልማትና ብልጽግና ቅድመ ሁኔታ ነው። ዘላቂነቱም ያለ ልማትና ብልጽግና ሊረጋገጥ አይችልም። ዘላቂ ሰላም ሀገሪቷ እንዲኖራትም ሁሉም ዜጎች በጥረታቸው ተጠቃሚ መሆን እንደሚገባቸው አስገንዝበዋል። ሌላውን የሰላም ዋስትና ደግሞ በሚከተለው መንገድ ነበር የገለጹት።
ለዘላቂ ሰላም መረጋገጥ ዋስትና ያለው ዲሞክራሲም እጅግ ተፈላጊ በመሆኑ የመንግስት ስልጣን የያዘውም ሆነ ተፎካካሪ የፖለቲካ ፓርቲዎች ዲሞክራሲ ስር እንዲሰድ ዜጎች ሀሳባቸውን በነጻነት በመግለጽ ሰላማቸውን ለማስጠበቅም ሆነ ለልማት እንዲተጉ በኃላፊነት መንፈስ መስራት ይገባቸዋል። ህዝቡም የፖለቲካ ኃይሎች ዲሞክራሲያዊ በሆነ መንገድ ብቻ እንዲመሩ በጀመረው መልኩ ድጋፉን አጠናክሮ እንዲቀጥል አደራ እላለሁ።
ፕሬዚዳንት ሳህለወርቅ ዘውዴ በዚህ ፕሬዚዳንታዊ የመጀመሪያ ንግግራቸው ብኩርና ከሰጧቸው ጉዳዮች አንዱ የሴቶችን እኩልነት የተመለከተ ነበረ። በወንዶች ጥረት ብቻ የተገነባ አገርም ሆነ ቤተሰብ የለም። ሴቶች የቤተሰብም የሀገርም ምሰሶዎች ናቸው። የሴቶች ጉዳት የሀገርም የቤተሰብም የሁሉም ጉዳት ነው። በተለይም የወደፊቱ ሀገር ተረካቢ ትውልድ በሴቶች ጉዳት በይበልጥ ይጎዳል ያሉት አዲሷ ፕሬዚዳንት ንግግራቸውን በቀልድ አዋስተው ፈጽመዋል።
ወንድም ሆነ ሴት ለራሱ ሲል አገሩን፣ ለራሱ ሲል እናቱን፣ እህቱን፣ ሚስቱ የሆነችውን ሴት ሊንከባከብ ይገባል። የሴቶችን ማንኛውም አይነት ጥቃት የማይቀበል ትውልድ ልንገነባ ይገባናል። ስለ ሴት አብዝቼ የተናገርኩ የመሰላችሁ ገና ምኑ ተነክቶ።
ፕሬዚዳንት ሳህለወርቅ ዘውዴ ረዥም የሥራ ጊዜያቸውን ያሳለፉት በዲፕሎማትነት ሀገራቸውን በማገልገል እንደነበረ በአፈ ጉባኤ ታደሰ ጫፎ ተዘርዝረዋል። የቀድሞው ፕሬዚዳንት ሙላቱ ተሾመ ከጊዜው ቀድሞ ሥልጣናቸውን ለመልቀቅ የገፋቸው ምክንያት ዝርዝሩ ባይታወቅም በሳቸው አነጋገር ኃላፊነታቸውን ለቀጣዩ ትውልድ ለማስተላለፍ በመወሰናቸው ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአዲስ አበባ ዩኒቨርሲቲ ለዶክትሬት ማጠናቀቂያ ጥናታቸው ወደ ምዕራብ ጎጃም ዞን ጎንጅ ቆለላ ወረዳ ወደ አዲስ ዓለም ከተማ ተጉዘው የነበሩ ግለሰቦች ላይ በተፈጸመ ጥቃት ሁለቱ ሲገደሉ አንዱ መቁሰሉን የዞኑ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ለአሜሪካ ድምጽ ተናገሩ። ተማሪዎቹ በከተማው ባለው አንድ ትምህርት ቤት ውስጥ ለምርምር የሚሆን የሽንትና የአይነ ምድር ናሙና እየሰበሰቡ ባሉበት ወቅት ሶስት ተማሪዎች ሞቱ የሚል ወሬ በመሰራጨቱ ተቆጥተው በመጡ የአካባቢው ሰዎች በደረሰባቸው ከፍተኛ ጥቃት ህይወታቸው ማለፉን የምዕራብ ጎጃም ዞን የመንግስት ኮሚኒኬሽንስ መምሪያ ኃላፊ አቶ አንማው ዳኛቸው ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ዝርዝር አላት።
በጥቂት ስሜታዊ በሆኑ ወጣቶች ምክንያት ሰባ ዩኒቨርሲቲ የመጡ ሶስተኛ ዲግሪያቸውን ለጥናት ለማድረግ ትምህርት ቤት ውስጥ ናሙና ይወስዱ የነበሩ ሰዎች ላይ ያው ጉዳት ደርሷል። ሁለት የመሞትና አንድ የከባድ የቁስል አደጋና ሌሎች ላይ አንድ መኪና የመቃጠል አደጋ የመረስ ደርሷል። ስለዚህ መረጃው ትክክል ነው።
የት ትምህርት ቤት ነው? ቦታ ውስጥ ምን ይባላል?
ቦታው ጎንጅ ቆለላ ወረዳ ውስጥ ሆኖ ከተማ አዲስ ዓለም ትባላለች እና እዛ ትምህርት ቤት ውስጥ ሶስተኛ ዲግሪያቸውን ለመስራት አይነ ምድር ምርመራ የሚያደርጉና አይኑ አካባቢ እያዩ ሲመረምሩ የነበሩ ሰዎችን አንድ ላብራቶሪ ቴክኒሻን እና ሁለቱ ላብራቶሪ ቴክኒሻኑ ከዛው ጤና ሰርቪስ ላይ የሚሰራ ግን እነሱ ሊያግዝ አብሮ የገባ ነው። ይህንን ድርጊት በሚሰሩበት ወቅት የተወሰኑ ወጣቶች ከዚህ በፊት በማህበራዊ ሚዲያ ይተላለፍ የነበረውን በመያዝ ልጆቻቸውን እየገደሉ ነው ብለው በማሰራጨታቸው ህዝብ ውስጥ ያልሆነ ዥንብል ተፈጥሮ ወቅት ደግሞ ቀኑ ማክሰኞ የገበያ ቀን ነበርና በዛ ምክንያት ማዳን አልተቻለም። ስለዚህ እንዲህ ሁለቱ ወገኖች ላይ የህይወት መጥፋት አደጋ ደርሷል።
ማን ማን ይባላሉ? ህይወታቸው ያለፈው
አንደኛው ወሰን ታፈረ ይባላል። ወሰን ታፈረ ከአዲስ አበባ ዩኒቨርሲቲ ይምጣ እንጂ የዚያው አካባቢ አዴት የምትባል ከተማ አለች፣ የዚያው አካባቢ ተወላጅ ነው። ሁለተኛው ማንደፍሮ አቤ ይባላል። ይህ ደግሞ ትንሽ ራቅ ያለች ወረዳ ደቡብ አቸፈር ወረዳ የሚባል ውስጥ የዚህ አካባቢ ተወላጅ ናቸው ሁለቱም። ሌላ ሶስተኛው ከባድ የመቁሰል አደጋ የደረሰበት ኃይለ ኢየሱስ ሙሉ ይባላል። እሱ ላብራቶሪ ባለሙያ ማለት ነው። እነዚህ ላይ አደጋ የደረሰባቸው ሲሆኑ ንብረት ላይ ደግሞ አደጋ የደረሰው በአካባቢው ቤተክርስቲያን ለማሰራት ብለው የአካባቢው ተወላጆች አደይ ቸኮል የሚባሉ እና ኤልያስ አብዲ የሚባሉ መኪናቸውን ያው ተጎፍቷል፣ ስሚንቶ ምናምን ጭኖ የነበረ መኪና ማለት ነው።
በምንድን ነው ወጣቶቹ ጉዳቱን ያደረሱት?
ያደረሱበት ምክንያት ከዚህ በፊት በማህበራዊ ሚዲያ የሚተላለፉ አላስፈላጊ ትሮችን ይዘው ነው።
በምንድን ነው ማለቴ፣ በምንድን ነው አደጋው ጥቃቱን ያደረሱት? በምንድን ነው በምን አይነት መሳሪያ ነው መግደሉንም ማቁሰሉንም የፈጸሙት ማለቴ ነው?
በዱላ ነው በዱላ በድንጋይ ምናምን በቃ ነው ጨፍጭፈውት እንጂ መሳሪያ አልተጠቀሙ። በተወረወሩ ድንጋዮች ሽመል ምናምን ነው።
አካባቢው ላይ የጸጥታ ኃይሎች ወይም ፖሊስ፣ የከተማው ፖሊስ አልነበረም?
በአካባቢው የጸጥታ ኃይሉ ደርሶ ለማረጋጋት ለማዳን ሞክሯል። ግን ወቅቱ አንደኛ ሰዎቹ አደጋ ያደረሱበት ቦታ መናኸሪያ አካባቢና ገበያ አካባቢ ነው የነበረው። ስለዚህ እዛ ውስጥ ብዙ በሺ የሚቆጠር ህዝብ ነው ያለው። ህዝቡ ከመተራመቱ የተነሳ በዚህ ይህ ሲፈጠር ከመተራመቱ የተነሳ ማዳን አልቻሉም፣ መድረስ አልቻሉም እንጂ የጸጥታ መዋቅሩን ደርሶ ለማትረፍ ለማረጋጋት ብዙ ጥረት አድርጓል።
የህይወታቸው ያለፉት ወጣቶች የቀብር ስነ ስርዓታቸው የተፈጸመ እንደነገሩኝ የዚ አካባቢ ተወላጆች ናቸው ብለዋል። እና ቤተሰቦቻቸው ነበሩ?
አዎ፣ ማለት የዚ አካባቢ ሲባል የዛ ወረዳ አይደሉም፣ ጎረቤት ወረዳዎች ናቸው እነዚህ። በምዕራብ ጎጃም ስር ሶስቱም ወረዳዎች ይሁኑ እንጂ። ስለዚህ አስክሬኖቻቸው የሄዱት ወደ ትውልድ ቦታቸው ነው፣ ለቤተሰቦቻቸው የደረሰው። ስለዚህ የቀብር ስነ ስርዓታቸውን የተፈጸመው እዛው ነው፣ በየትውልድ አካባቢያቸው ማለት ነው።
የተጎዱት ሰዎችስ የት ናቸው ያሉት? አሁን
የተጎዳው ሰው አንድ ሰው ነው፣ ኃይለ ኢየሱስ ሙሉ ያልኩሽ። እሱ ለከፍተኛ ሆስፒታል የተላከው አሁን ጥቁር አንበሳ አዲስ አበባ የሄደው እዛ ነው፣ ወደ ፈለገ ህይወት ባህርዳር መጡ። ስለዚህ ያው ሌላ ሕክምና ስለሚያስፈልገው ወደ አዲስ አበባ ጥቁር አንበሳ ሆስፒታል ነው የሚፈላቀው።
የጋር ግብንት ሚካኤል ቤተ ክርስቲያን ለማሰራት የመጡ ጥንዶች እንደሆኑ ንብረታቸው የተቃጠለው ተገልጿል እና እርስዎም አሁን አረጋግጠዋል። እነሱስ በአካላቸው ላይ የደረሰባቸው ጉዳት አለ?
እነሱ ላይ ይህን ያህል ከባድ የሚባል ጉዳት ያው አልደረሰባቸው። የአካባቢ ህብረተሰብ ወደ ቤት ውስጥ ምናምን በማስገባት አትፏቸዋል። ንብረታቸው ላይ ግን ያው ጉዳት።
በዚህ ድርጊት እየተሳተፉ እና ይህንን ድርጊት በቀጥታ የፈጸሙት ሰዎች በህግ ቁጥጥር ስር ውለዋል?
አዎ፣ አካባቢ ህብረተሰቡ ይሄ ወዲያው እንደተፈጸመ ህብረተሰቡ የጸጥታ ኃይልም ገብቶ ይህን የፈጸሙ ኃይሎችን እያያዙ በቁጥጥር ስር እያያዙ ናቸው ያሉት። እስካሁን እየተያዙ ነው ያሉት። ህዝቡም እያወጣ እየሰጠ ነው ያለው። ቁጥሩ እየጨመረ የሚሄድ ቢሆንም
እስካሁን ምን ያህል ሰው ተያዘ?
እስከ 30 የሚደርስ እንደተያዙ መረጃ ነበር። እንግዲህ የሚቀንስም ይጨምርም ይችላል ቁጥሩ ያው እያጣሩ ስለሆነ የሚይዟቸው የአካባቢ ህብረተሰብ ግን እነዚህ ሰዎች አውጥቶ እየሰጠነ ያለው በአካባቢ ህብረተሰብ ዘንድ ከፍተኛ የሆነ እጥረት ነው ያለው። ወጣቶቹ ስሜታዊነት ተገፋፍቶ ሄድ ይፈጸሙ ግን ባለማዳናቸው የአካባቢ ህብረተሰብ ትልቅ እጥረት ውስጥ ነው ያለው። የሚሰሩትንም ወደ ህግ እንዲቀርቡ እያደረገ ህብረተሰቡ ትብብር ያው እየሰጠነ ያለው መጠጣ ተቋማቱ ማለት ነው። ይህን ለማጣራት የጸጥታ ኃይሎች የፍትህ አካላት ምግብቶ ስራ እየሰሩ ናቸው።
የጎንጅ ቆለላ የወረዳው ኮሚኒኬሽን በፌስቡክ ገጹ ላይ እንዳሰፈረው ማንኛውም የወረዳችን ወጣትና ህብረተሰብ ግልጸኝነት በጎደለውና ትክክል ባልሆነ መረጃ በመነሳሳት በሰው ህይወትና ንብረት ላይ አደጋና ጉዳት ማድረስ የሚያስብና የሚያገናዘብ አምሮ ካለው ዜጋ የማይጠበቅ ተግባር ነው የሚል ይዘት ያለው መግለጫ አውጥቷልና በተሳሳተ መረጃ የሚለው መረጃው ትክክል ቢሆን እነዚህ ወጣቶች የመጡት እንደተባለው ያንን ነገር ለመፈጸም ቢሆን እጅ ሰዎች በራሳቸው እጅ እንደዚህ አይነት ፍርድ መስጠት አለባቸው? መረጃው ትክክል ቢሆን
አይ እንትነት ሳተ መረጃ ብሎ ተብይቶ ያስቀመጠው ወጣቶቹ ልክ ትምህርት ቤት እነዚህ ሰዎች እንዳዩ ልጆች ሞቱ ብለው ነው ወጣቱ የተናገሩት። ልጆቻቸው እየሞቱ ነው እንደውም እስከ 3 ሰው ተማሪዎች ሞተዋል ብለው ሲናገሩ ሰው በስሜት ግንፍል ብሎ ወጣ። ወጣቶቹም ሳያረጋግጡ ያለያ ሰዎቹ ላይ ያው ዱላ መሰንዘር ቀጠሉ ማለት ነው። እና የተሳተ መረጃ ያለው ህጻናት ሞቱ ብሎ መናገራቸው ነው እንጂ ከምርመራው ጋር ወይም ከሌላ ከጥናቱ ጋር ማለት አይደለም።
ህጻናት ሞቱ የሚለው መረጃ የወጣው እዛ ጥናቱን በሚሰሩበት ሰዓት ማለት ነው?
አዎ እንግዲህ ትምህርት ቤት ውስጥ ገብተው ጥናቱን እየሰሩ ነው። የአይነ ምድብ ምርመራ እያደረጉ ነው። አይናቸውን ከፍተው ከውሃ ወልድ በሽታ ጋር የተያያዘ ነው ጥናት እያደረጉት የነበረው። በዚህም ወቅት ያንን ያየ ወይም ሌላ አካል ምን ብሏል? ህጻናት በሚመረመሩበት ወቅት 3 ተማሪዎች ህጻናት ሞቱ ብሎ ውጭ ወጥተዋል። ያንን ይዘው ነው ወደ አላስፈላጊ እርምጃ ውስጥ የገቡት ማለት ነው። ሲታይ ግን የሞተ ህጻንም የለም ምንም ነገር የለም።
እንዳይወልዱ እያደረጉ ነው የሚል መረጃ ተሰራጭቷል የሚል ነገር ነበር።
እሱ ከዚህ በፊት በማህበራዊ ሚዲያ ውስጥ ተሰራጭቶ የነበረው በወጣቶች አእምሮ ውስጥ ያለው ነው። እንዳይወልዱ የሚያደርግ ስራ እየተሰራ ነው በተለያዩ አካላት ምናምን የሚለው ወጣቶቹ አእምሮ ውስጥ የነበረ ነው ይሄ ወደ እርምጃ እንዲገቡ የሚያደረጋቸው እንጂ በወቅቱ ግን ልጆቻችሁ ሞቱ፣ ምርመራ ትምህርት ቤት ውስጥ ገብተው ሲያደርጉ 3 ህጻናቶች ሞቱ፣ ተንዘብዝፈው ወደቁ ምናምን ብለው ወጣው መናገራቸው ነው ሳያረጋግጡ ስሜታዊ የሆኑ ወጣቶች ወደዚህ እርምጃ ውስጥ ገቡ። እንግዲህ በማህበራዊ ሚዲያ የሚገለጸው ያ እንዳይወልዱ አደረገ የሚለው አለ ያንተ
የጎንጅ ቆለላ የወረዳው ኮሚኒኬሽን በፌስቡክ ገጹ ላይ እንዳሰፈረው ማንኛውም የወረዳችን ወጣትና ህብረተሰብ ግልጸኝነት በጎደለውና ትክክል ባልሆነ መረጃ በመነሳሳት በሰው ህይወትና ንብረት ላይ
የአመቱ ምርጥ ነጠላ ዜማ አሸናፊ አድርጎ ሮፍና
102.1 ለዛ በሚል ስም የሚታወቀው የሬዲዮ ፕሮግራም አማካኝነት የተዘጋጀው አመታዊ ሽልማት አንጋፋ የሙዚቃ ባለሙያዎችና ድምጻውያንን ጨምሮ ደራሲዎች፣ የፊልም ባለሙያዎችና ተዋንያን ታድመው ነበር። ለዛ ሽልማት በጥበብ ዙሪያ በተለይም በሙዚቃና ፊልም ዘርፍ ላይ በህዝብ ምርጫ በየአመቱ ሽልማትን ሲያዘጋጅ 8 አመታትን አስቆጥሯል። የሽልማቱ ዋና አዘጋጅና አስተባባሪ ብርሃኑ ድጋፌ ስለ ዘንድሮው ሽልማት ሂደት ባጭሩ ገልጾልናል።
ካለፉት 8 አመታቶች ምን ይለዩታል የሚለውን ጉዳይም ካነሳን ዘንድሮ ብዙ ህዝብ ተሳትፎበታል። ይሄ የማይሆንበት ምክንያት የሶሻል ሚዲያው በደንብ በመጠቀማችን ነው። የሚገርመው ከመላው ዓለም የሚገኙ ኢትዮጵያውያንም ድምጾቻቸውን ሰጥተዋል። እርግጥ ከኢትዮጵያ በአጠቃላይ የተሰበሰበው ድምጽ ይበልጣል።
ተመራጮቹ ወይም ደግሞ ከተሸላሚዎቹ በበለጠ የሸላሚዎቹ ታሪክ በሰፊው ሲነገር ነበር ያመሸው እና ይህንን የፈለጋችሁበት ምክንያት ምንድን ነው?
ምን በጣም ጥሩ። እነዚህ ሰዎች ይሄ ውድድር ከመጀመሩ በፊት ብዙ የሰሩ ናቸው። አሸናፊ ቢሆኑ፣ ተወዳዳሪ ቢሆኑ፣ ተሸላሚ ቢሆኑ ይወራላቸው ነበር። የዚህ ዘመን ትውልድ ደግሞ በይበልጥ እንዲያቃቸው የምንፈልግበት አጋጣሚ ነው ይሄ። ለዚህ ነው መርጠን እነዚህን ትልልቅ ሰዎች ሸላሚ ያደረግናቸው እና ታሪካቸው በይበልጥ መነገር እንደውም ከተሸላሚዎቹ ለምሳሌ የአመቱ ምርጥ አዲስ ድምፃዊ በሚለው ምድብ ሮፍናን ነው የተሸለመው። ሮፍናን አንድ አልበም ሰርቶ በመጀመሪያው አልበም ነው የአመቱ ምርጥ አዲስ ድምፃዊ የተባለው። እነዚህ ሰዎች እኮ የህይወት ጉዟቸው በጣም ጥልቅ ነው። እሱንም ከተሸላሚዎቹ በላይ የሰሩት ስራ እውቅና እንዲያገኝ ስለምንፈልግ
ያው በየአመቱ እንደምናደርገው በ2010 ዓ.ም በሞት ያጣናቸውን የኪነ ጥበብ ባለሙያዎች የምናስታውስበት ሰዓት ነው። ይህ ሰዓት ነፍሳቸውን ይማርልን ለማለት እንወዳለን።
እያንዳንዱን የሚነካ ካሽልማት አላዘጋጃችሁምና ምክንያታችሁ ምንድን ነበር?
አንደኛ አሁን ገና 8ኛችን ነው። አነስ አድርገን እየጀመርን ከፍ እያልን እንሄዳለን። በየአመቱ ካታጎሪ እየጨመርን ነው የምንሄደው። አሁን ያለፈው አመት ነው ተከታታይ የቴሌቪዥን ፊልም የመጣው። ሁለተኛ ለምሳሌ ይህንን ነገር አሁን ያነሳሻቸውን ቤስት ሲኒማቶግራፈር፣ ቤስት ፒክቸር፣ ምርጥ ሲኒማቶግራፈር የሚለው ይህን እነዚህን ዘርፎች አካተትን የህዝብ ድምፅ አይሆንም።
የህዝብ ድምፅ ስንት ነበር ያልከኝ? የህዝብ ድምፅ ምን ያህል ነበር ነው ያልከኝ?
ፊልሞቹ ላይ 40%፣ 60% ግን ለዳኞች ነው የሰጠ።
ዳኞቹ እነማን ናቸው? በምን መስፈርት ነው ዳኞቹ ራሳቸው የተመረጡት?
በምን መስፈርት? ሲኒማቶግራፈሮች አሉ፣ ዳይሬክተሮች አሉ፣ ጸሐፊዎች አሉ። ራሱ የዳኞቹን በሁለት ነው የከፈልነው። እነዚህ ከዳኞቹ 60% ውስጥ እነዚህ 40%ን ይወስዳሉ። 20%ን ደግሞ የሚወስዱት ከተማችን ላይ የተለያዩ ሲኒማ ቤቶች አሉ። እነዛ ውስጥ የተመረጡ 6 ሲኒማ ቤቶች 20% ሰጥተናል።
ከ37 ዓመት በላይ ለበርካታ የሙዚቃ አድማጮች ጆሮ ቅርብ የሆኑ ከ1200 በላይ የሙዚቃ ግጥሞችን ደርሷል። የዘንድሮ የለዛ የህይወት ዘመን ተሸላሚ ይልማ ገብረአብ
እንኳን ለዚህ ቀን አበቃ። ይልምዬ ይወዳል
ሽልማት ስቴጅ ችልንኩት ነገር ይሄ ነው። እኔ እስካሁን የማውቀው እና የህይወት ዘመን ሽልማት ነው የሚሰጡኝ። ወይም እኔ እንትኑ እንቅስቃሴው መፈጠሩ አቅማቸው ምንም እንኳን አነስተኛም ቢሆን ገንዘብም ባይኖረው በቃ ባለሙያዎችን እናክብር ብለው መዘጋጀት መነሳሳት ማንኛውም አድማጭ የሚያስታውሳቸው በትንሹ 600 የሚሆኑ አሉ። ነገር ግን ስራቸው ከ200 አያንስም እና ያን ጊዜ በየአመቱ ስለሚመጣ ለእያንዳንዱ ወሳኝ ብዙ ነገር ብዙ ስራ የመስራት እድል አግኝተናል። በፍሬንት አምሮ ብቻ ነው 71 ግጥም ሰው የጻፍኩበት። አረጋኝ ከ80 አያንሱ እንደ አረጋኝ የጻፍኳቸው። ቤዲት አደሰ እንደዚህ ከ30 አያንሱ። አስቴር አወቀ እንደዚህ ብዙ ናቸው። እነ መሐሙድ ምናምን
አሁን ዘፈኖች ላይ የምትሰማቸው ገበያው ላይ ያሉትን ልበልህ፣ እነሱ ግጥሞች ላይ ያለ አስተያየት ምንድን ነው?
አሁን የምሰማቸው ምንም ያስደሱ የማፍርባቸው ሁሉ አሉ። ልጆቹ አሁን የሩጫ ዘመን ሆነ እና ቁጭ ብለው ረጋ ብለው ማሰብ የቻሉበት ጊዜ አይደለም እና ትንሽ አንዳንድ ኮርሶች ይሰጧቸው። እውነቴን ነው። እኛ እኮ በደርግ ጊዜ እኮ በሬዲዮ እኮ የፍቅር ዘፈን እንዳይሰማ የተከለከለበት ዘንበር የተወገዝን ምናምን ያለ አድናቆት ያለ ምስጋና ነው ያን ያህል ዘመን የሰራ ነው እና አሁን በጣም የተበራጡ ነው ልጆቹ፣ የተመሰገኑ የተደነቁ ነው። በፈለጉት ሚዲያ የፈለጉትን ዘፈን ስልክ ደውሎ ልቀቅልኝ የሚለው ናቸው ራሳቸውን ዘፈን እና ግን እንትኑ ላይ አላተኮሩም። አይሽ ፍሬ ነገሩ ላይ አላተኮሩም እና ፍሬ ነገር ደግሞ የግድ ያስፈልጋል ለህዝብ ነው የምሰጭው እና ስለዚህ እዛ ላይ ቅር ይለኛል። አሁን መቆቆሞ ማስራ ያስፈልጋል። ግን እኔ ማልመራው ጉዳይ ነው። ያው ያለኝ ስሜት ለመግለጽ የምችለው
የአመቱ ምርጥ የቴሌቪዥን ተከታታይ ፊልም ምን ልታዘዝ?
ከተጀመረ 6 ወራትን ያስቆጠረው ምን ልታዘዝ በተከታታይ የቴሌቪዥን ድራማ ዘርፍ ተሸላሚ ነበር። ደራሲው በኃይሉ ዋሴ በቅጽል ስሙ ዋጄ ተመሳሳይ እውቅና ለሙያተኛው መሰጠቱ የበለጠ እንዲሰራ ያበረታዋል ይላል።
ኃላፊነት ይጨምራል። ሰው እያየ የተከታተለ እየወደዶ እንደሆነ ማሰብ ማለት ነው። ሌላ በደንብ በጥንቃቄ እንደተሳይ እና ከዚህ የበለጠ በደንብ ፎከስ እንዳደረገ ከሽልማት የበለጠ ኃላፊነት ነው የተሰማኝ እና ደስ ብሎኛል። ኃላፊነትም ደግሞ ያው እንግዲህ ይወጣልም ብዬ አስባለሁ።
እንደዚህ አይነት ሽልማቶች መኖራቸው ጥቅሙ ምንድን ነው ትላለህ?
ትልቁ ጥቅም ያሰባስባል፣ ያገናኛል። ስለዚህ ጥቅሙ ምንድን ነው? የሚያበረታታ የሚመራ በኋላ ቀስ ብሎ ፋይናንሻል ኤድ የሚያደርግ ምናምን ኢንስቲቱሽን ወደ መሆን ማደግ ይችላል። ለዛ አሁን ለምሳሌ ማለት ነው እንደዛ ወደዛ ደረጃ ድረስ መድረስ የሚችል ሽልማት ስለሆነ ያስፈልጋል እና ተባበረ ሰዓታቱ በጀማይ ረዳት ይሆናል ለአርቱ ይያስተባለው
ምንድን ነው ከባዱ ነገር ምን ልታዘዝ ላይ
ይሄ እንደዚህ አይነት ስራዎች ወቅታዊ መሆን አለባቸው የአገሪቱ ውስጥ የሚካሄዱ ሁኔታዎችን መከታተል ያስፈልጋል ከዛ ደግሞ ስራው ሁሉ የሚሰራ ነው አንዴ ተርፈሽ ቁጭ የምትይው ስራ አይደለም በባካፕ ምናምን የምትሰሪ ስራ አይደለም ምክንያቱም ያረጃሉ 3 ሳምንት 2 ሳምንት የተቀመጠ አንዳንድ ሀሳቦች ያረጃሉ አሁን አይተሽ ከሆነ የኛ ከቪዲዮ ጋር የሆኑ ጉዳዮች አሉና እነሱን ሀሳቦች ሚስ ይደረጋሉና ያ ከባድ ያደርጓል ከዛ ደግሞ ፖለቲካል ሀሳብ አለውና ፖለቲካል ሀሳቡ ጥቁርና ነጭ ብቻ በወረበት ሀገር ላይ ግራጫ ሀሳብ ማስተናገድ ከባድ ነው ግራጫ ሀሳብ ስለሌለ ወይ ጥቁር ነሽ ወይ ነጭ ነሽ ትባያለሽ ያ ፓርት ከባድ ነው ግን ያንን ኦሬዲ ስንሰራው እንደዛ አይነት ነገር ሊገጥመን እንደሚችል ስለምናቅ ወዲ ፈቅደን ይገባ ነው ሰው
102.1 ለዛ የሬዲዮ ፕሮግራም አማካኝነት የተዘጋጀው የለዛ ሽልማት አቅሙን በማሳደግ በሚቀጥሉት ቀጣይ አመታት የሽልማት ዘርፉን በማስፋት ዕውቅና መስጠቱን እንደሚቀጥል የሽልማቱ ዋና አዘጋጅና አስተባባሪ ብርሃኑ ድጋፌ በመጨረሻ አስተውቋል። ቻቺ ደሚ ፈሰሰ ለቡናውን አፈርወይ ወይስ ወደ ተከታዩ ዘገባችን እናልፋለን። የተባበሩት መንግስታት ድርጅት የመን ከፍተኛ የረሃብ አደጋ ከፊቷ እንደተጋረጠ አስጠነቀቀ። የተባበሩት መንግስታት በጠራው የሰብአዊ እርዳታና አመጽን የማስቆም ስብሰባ ላይ የቪኦኤዋ ባልደረባችን ዚላቲካ ሆክ ተገኝታ ነበረ። መስታወት አረጋው ታቀርበዋለች። በየመን መንግስትና በሁቲ አማጽያን መካከል በተፈጠረው ጦርነት ሳቢያ ሰላማዊ ሰዎች በምግብ እጦት እየተሰቃዩ ነው። ህጻናት ለችጋር ተጋልጠዋል። በአንዳንድ ቦታዎች በኮሌራና ዲፕቴሪያ በመባል በሚታወቀው ህጻናትን በሚያጠቃ ተላላፊ የጉሮሮ በሽታ አሁንም ህይወታቸውን እያጡ ነው። ፋይዛ ኦምቦርሃን ዲፕቴሪያ በመባል የሚታወቀው ህጻናትን በሚያጠቃ ተላላፊ የጉሮሮ በሽታ ልጆቻቸውን በሞት ተነጥቀዋል።
My daughter got sick all of a sudden. We tried to nurse her back to health in the neighborhood, but 2 days later
ሴት ልጄ በድንገት ታመመችብኝ። በቅርባችን ወደሚገኘው የጤና ጣቢያ ወሰድናት። ከሁለት ቀናት ህክምና በኋላ ሞተችብኝ። ሴት ልጅን ቀብሬ እንደተመለስኩ ወንዱ ልጅ ደግሞ ታመመ። ወደ ሰንዓ የተሻለ ህክምና ካገኘ በማለት ወሰድነው። እሱም አልተረፈም።
የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ ለተባበሩት የደህንነት ምክር ቤት እንደገለጹት በየመን እየደረሰ ያለው የሰው ልጅ ሞት ከምግብ እጦት ጋር በእጅጉ የተያያዘ ነው።
We also know that many deaths are hidden. Only half the health facilities in Yemen are
functioning. የሰላማዊ ሰዎች ሞት ቁጥር አሁንም ግልጽ እንዳልሆነ ተረድተናል። በየመን ከሚገኙ የጤና ተቋማት ውስጥ ግማሽ የሚሆኑት ብቻ ናቸው አገልግሎት በመስጠት ላይ የሚገኙት። በርካታ የመናውያን ደግሞ በእነዚህ የጤና ተቋማት አገልግሎት ለማግኘት የገንዘብ አቅም የላቸውም።
የተባበሩት መንግስታት የሰብአዊ እርዳታ ምክትል ኃላፊ እንደሚሉት ቀደም ሲል ከነበረው መረጃ በመነሳት በከፋ ረሃብና ተላላፊ በሽታ ምክንያት ከአምስት አመት በታች የሚገኙ 130 ህጻናት በየቀኑ ይሞታሉ። ይህ የሞት ቁጥር ከቀን ወደ ቀን በመጨመር ላይ ይገኛል። የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ
My assessment, my advice to you is that there is now a clear and present danger
እንደኔ ግምገማ ረሃብ በየመን በስፋት ተንሰራፍቷል። ማንኛውም በሰብአዊ እርዳታ ላይ የተሰማራ ባለሙያ ከዚህ ቀደም አይቶት የማያውቀው የከፋ የረሃብ አደጋ እንደሆነም ላረጋግጥ ወዳለሁ።
የተባበሩት መንግስታት ባለስልጣናት እንደገለጹት በየመን 1.8 ሚሊዮን ህጻናት በተመጣጠነ የምግብ እጥረት ችግር ላይ ይገኛሉ። 400 ሺህ የሚሆኑት ደግሞ በአስከፊ ረሃብ ላይ ይገኛሉ። የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ የእርስ በርሱ ጦርነት ሙሉ ለሙሉ እስካላቆመ ድረስ ረሃቡ የእያንዳንዱን የመናዊ ቤት ማንኳኳቱን እንደሚቀጥል ይናገራሉ። በየመን 29 ሚሊዮን የሚሆነውን የህዝብ ቁጥር ከውጭ በሚገባ ውስን እርዳታ ለመመገብም አዳጋች እንደሆነ ጨምረው ተናግረዋል። የዛሬው ፕሮግራማችን እንግዲህ በዚህ በያዝነው ሙዚቃ ወደ መጠናቀቁ ነው።
በፌስቡክ @ቪኦኤአምሃሪክ በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
ሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ማክቢል ያበሮ ነበር። ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አራጋውና
ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን ሰናበታችኋለን። መልካም ምሽት።
This program has come to you from the Voice of America, Washington. Direct from Washington, the Voice of America.